ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሚያዝያ 6 2015 ዓ.ም ዝግጅታችን ጀመረ። በአማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴ አቅራቢያ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መሞታቸውን ከጥቃቱ የተረፉ የዓይን እማኞች ተናገሩ። ታጣቂ ቡድን ጉዳት እጁ እንደሌለበት ገልጾ አስተባብሏል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአማራ ክልል የልዩ ኃይል አባላትን መልሶ የማደራጀት ሥራ እየተከናወነ መሆኑን የክልሉ መንግሥት አስታውቋል። በዚህም መሠረት የክልሉን ልዩ ኃይል አባላት በመደበኛ የጸጥታና የደህንነት ተቋማት ማለትም በሀገር መከላከያ ሰራዊት፣ በፌዴራል ፖሊስ ሰራዊትና በክልሉ ፖሊስ ውስጥ እንደየምርጫቸው የማካተት ሥራ መጀመሩን የክልሉ መንግሥት ቃል አቀባይ ግዛቸው ሙሉነህ ገልጸዋል። የመንግስትን ውሳኔ በተሳለጠ ሁኔታ መተግበር የተጀመረውም ከህብረተሰቡና ከልዩ ኃይሉ በኩል የነበረው ተቃውሞ በውይይት መፈታቱን ተከትሎ እንደሆነ ቃል አቀባዩ ዛሬ በሰጡት መግለጫ አብራርተዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ በሰጡት ጋዜጣዊ መግለጫ በመረጃ ልውውጥ ክፍተት ምክንያት ተፈጥረው የነበሩ ያሏቸውን ችግሮች ከህዝቡና ከአባላቱ ጋር በውይይት በመፈታቱ አብዛኛው የልዩ ኃይል አባላት መንግስት ባስቀመጠላቸው አማራጮች እየገቡ ነው ብለዋል።
ከሰሞኑ እየተወያየን ጎን ለጎንም ስራ በመስራት አብዛኛው የልዩ ኃይል ፖሊሶቻችን በተቀመጡላቸው አማራጮች ተቀምጠው የአገር መከላከያ ሰራዊት፣ የፌዴራል የፖሊስ፣ የክልል መደበኛ ፖሊስ፣ የአድባ ብተና እና በተለይም የፌዴራልም የክልልም የማረሚያ ቤቶች አካባቢ ላይ ስምሪት እንደሚወስዱና አጠቃላይ ስምሪቱ ደግሞ እስከታች ድረስ እስከ ወረዳ እስከ ዞን ድረስ በየአደረጃጀቱ በመረጡበት በፈለጉበት መንገድ በዚህኛው እንደራጃለን ባሉት መንገድ እንዲደራጅ ተነጋግረን ስለነበረ በዚህ መንገድ ስራዎች ተሰርተዋል። አብዛኛው ስራ እየተጠናቀቀ ነው ያለው።
ከልዩ ኃይል ውጭ በክልሉ ላሉ የታጠቁ ኃይሎችም መንግስት የተለያየ አማራጮችን ማስቀመጡን አክለው ገልጸዋል።
ታጥቀው ከመከላከያ ጎን፣ ከልዩ ኃይሉ ጎን፣ ከሚኒሻ ጎን በጋራ ዋጋ የከፈሉበት ሁኔታ አለ። በዚህ ሂደት ለታጠቁ ኃይሎች መንግስት አማራጮች አስቀምጧል። አማራጮቹ ወደ ስራ እንዲገቡ፣ ወደ ነበረባቸው ማህበራዊ ህይወት እንዲመለሱ በሰላም መንግስት ባስቀመጠላቸው አማራጮች ለምሳሌ ከነትጥቁ ሄዶ ሚኒሻ ሆኖ በአካባቢ ላይ መሰማራት የሚፈልግ ካለ ሊሰማራ ይችላል። ለፖሊስ መስፈርቱን የሚያሟላ ከሆነ፣ ለአድባ ብተና መስፈርቱን የሚያሟላ ከሆነ ይሄ ኃይል እነዚህ አማራጮችንም ጭምር መጠቀም እንደሚችል ጭምር
መንግስት የክልል ልዩ ኃይሎችን ወደ ተለያየ የጸጥታ ተቋማት የማደራጀት ውሳኔ በአማራ ክልል በሁሉም አካባቢዎች ከፍተኛ ተቃውሞ ገጥሞት የሰነበተ ሲሆን ከትላንት በስቲያ ጀምሮ ክልሉ ወደ ሰላማዊ እንቅስቃሴ መመለሱን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።
ኢትዮጵያ ከአይኤምኤፍ $2 ቢሊዮን ትሻለች። በኢኮኖሚ ማሻሻያ ፕሮግራም መሰረት ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ $2 ቢሊዮን ለመበደር ውይይት ላይ መሆኗን አራት ምንጮችን ጠቅሶ ሮይተርስ ዘግበዋል። እንግዱ ወልዴ ዘገባውን ያቀርበዋል።
ውይይቱ በሚስጥር የሚካሄድ በመሆኑ ስማቸውን እንዳይጠቀስ የጠየቁ የሮይተርስ ምንጮች ዋሽንግተን ዲሲ ላይ የተደረገ ባለው ውይይት አይኤምኤፍ የኢትዮጵያን መበደር አቅም እየገመገመ መሆኑን ተናግረዋል። በተደረገው ግምገማም እንደ አውሮፓውያን የቀን አቆጣጠር እስከ 2026 ባለው ጊዜ ውስጥ ኢትዮጵያ ቢያንስ 6 ቢሊዮን ዶላር የሚሆን የገንዘብ እጥረት ሊገጥማት እንደሚችል ለውይይቱ ቅርበት ያላቸው ሁለት ምንጮች ተናግረዋል። አሁን ግምገማ ላይ ያለው የብድር ጥያቄ ቢሳካ እንኳ ኢትዮጵያ 4 ቢሊዮን ዶላር እጥረት ሊገጥማት እንደሚችል ቅድመ ትንበያ ተቀምጧል። በዋሽንግተን ዲሲ የተካሄደ ባለው የአይኤምኤፍ እና የዓለም ባንክ ስብሰባ ላይ የብድሩ ጉዳይ ውይይት እየተደረገበት ነው። የእርዳታው መጠን እስካሁን በቃል አልተገለጸም፣ ነገር ግን ሁለቱ ወገኖች የአገሪቱን የመበደር አቅም እያጤኑ ነው ሲሉ አንድ ምንጭ መናገራቸውን የሮይተርስ ዘገባ አክሎ አመልክቷል። የአይኤምኤፍ ቃል አቀባይ የኢትዮጵያ ገንዘብ ሚኒስትር ዴኤታ ኢዮብ ተካልኝና የብሔራዊ ባንክ ገዢው ማሞ ምህረቱ በጉዳዩ ላይ ምላሽ እንዲሰጡ ያደረጉ ሙከራ እንዳልተሳካለት የጠቀሰው ሮይተርስ ዝቅተኛ ገቢ ላላቸው አገሮች በታሰበው መሠረት ኢትዮጵያ ዕዳዋ እንዲስተካከልላት ከሁለት ዓመት በፊት ጠይቃ ነበር። ሂደቱ ግን ለሁለት ዓመታት በተደረገውና በሺዎች ገድሎ በሚሊዮኖች ባፈናቀለው ጦርነት ምክንያት ተስተጓጉሏል ሲል ዘገባውን አጠቃሏል።
የመን ውስጥ ከሚካሄደው ግጭት ጋር ተያይዞ የሚካሄደው የእስረኞች ልውውጥ መጀመሩ ተነገረ። ዓለም አቀፉ ቀይ መስቀል ኮሚቴ በሁቲ አማጽያንና በሳውዲ አረቢያ በሚመራው የቅንጅት ኃይሎች በሚደገፈው መንግስት መካከል የሚካሄደው የእስረኞች ልውውጥ ዛሬ አርብ መጀመሩን አስታውቋል። እስረኞቹን የጫነው የመጀመሪያው አውሮፕላን በአማጽያን ቁጥጥር ስር ካለችው ሰነአ በመንግስት ቁጥጥር ወዳለችው ኤደን መጓዙንም ኮሚቴው ገልጿል። በመጪዎቹ ቀናት ከሁለቱም ወገኖች ቁጥራቸው ወደ 900 የሚጠጉ እስረኞች እንደሚለቀቁም ተነግሯል። የእስረኞቹ ልውውጥ ባለፈው ወር ስዊዘርላንድ ላይ የተደረሰበትን ድርድር ተከትሎ የተፈጸመ መሆኑም ተገልጿል። በሳውዲ አረቢያና በኢራን መካከል የሚካሄድ የውክልና ጦርነት ተደርጎ በሚታሰበው በየመኑ ግጭት በአስር ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ሚሊዮኖች ደግሞ ለረሃብ ተጋልጠዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ቻይና በዩክሬን ጦርነት ለየትኛውም ወገን መሳሪያ እንደማትሸጥ የአገሪቱ የውጭ ጉዳይ ሚኒስትር ኪን ጋንግ ዛሬ አርብ በሰጡት ጋዜጣዊ መግለጫ ተናገሩ። ሚኒስትሩ ይህን የተናገሩት ቤጂንግ ለሩሲያ ወታደራዊ እርዳታ ትሰጣለች ለሚለው የምዕራባውያን ስጋት በሰጡት ምላሽ መሆኑን የአሶሲየትድ ፕሬስ ዘገባ አመልክተዋል። ቻይና በግጭቱ ገለልተኝነቷን ይዛ የቆየች ሲሆን ምዕራባውያን አገሮች ሩሲያን ለመቅጣት ማዕቀብ በሚጥሉበትና ጎረቤቷን የወረረችው ሞስኮን ማግለል በሚፈልጉበት ጊዜ ግን ሩሲያን በፖለቲካ በንግግርና በኢኮኖሚ እንደምትደግፍ ተገልጿል። ኪም ጋንግ ለሩሲያ የጦር መሳሪያ ስለመሸጥ ጉዳይ እንደዚያ ያለውን ግልጽ ምላሽ የሰጡ ከፍተኛው የቻይና ባለስልጣን ናቸው። ቻይና ለግጭቱ ሰላማዊ መፍትሄ እንዲመጣ ለማገዝ ፈቃደኛ መሆኗን ሚኒስትሩ በድጋሚ አረጋግጠዋል። ባለፈው የካቲት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና የጦር መሳሪያና ጥይቶችን ለሩሲያ ለመስጠት አስባ እንደነበር የሚያመለክቱ የኢንተለጀንስ መረጃዎች መኖራቸውን ተናግረው የክሬምሊንን ጦርነት ለማገዝ እንዲህ ያሉ ጣልቃ ገብነቶች ከፍተኛ ችግር ናቸው ብለዋል። አንድ የአውሮፓውያን የጠፈር መንኮራኩር ጁፒተርንና ሶስቱን በበረዶ የተሸፈኑ ጨረቃዎችን የሚያስስ ሮቦት ለማድረስ ዛሬ አርብ ወደዚያው መወንጨፉ ተነገረ። የስምንት ዓመት የምርምር ጉዞ የሚያደርገውን ዳብጁስ የተባለውን ፈታሽ ሮቦት የጫነው የጠፈር መንኮራኩር የተወነጨፈው ደቡብ አሜሪካዋ ፈረንሳይ ጌና ውስጥ ከኤሪያን ሮኬት አናት ላይ ነው። ጁስ ዙሪያውን ረጅም መንገድ እንደሚጓዝ የተነገረ ሲሆን ወደ ጁፒተር በሚያደርገው ጉዞ 4 ቢሊዮን ማይል ወይም 6.6 ቢሊዮን ኪሎ ሜትሮች እንደሚጓዝ ተገልጿል። ከሶስት ዓመታት በኋላ እንደ ኤሮፓ አቆጣጠር በ2031 ምድር ከምትገኝበት ፕላኔቶች ትልቁ በሆነው ጁፒተር ላይ ማረፍ የሚኖርበት ሲሆን በካሊስትሮ ኢውሮፓና ጋኒሜድ ዙሪያ ለሶስት ዓመታት መብረር ይኖርበታል ተብሏል። መጠኑ አንድ ትንሽ አውቶቡስ ያክላል የተባለው ሮቦት ሶስቱ ጨረቃዎች በውስጣቸው የባህር ሕይወት ሊኖሩባቸው የሚችሉ ውቅያኖሶችን ሳይዙ አይቀሩም ብለው እንደሚጠረጥሩ ሳይንቲስቶቹ ተናግረዋል። ምርምሩ ከምድር ውጪ በሌሎች ዓለማት ሌሎች ፍጥረቶች ሊኖሩ ይችላሉ የሚለውን ግምትንም ለማረጋገጥ ያግዛልም ተብሏል። ፕሮጀክቱ ለመነሻ ያህል 1.6 ቢሊዮን ዩሮ ወይም 1.8 ቢሊዮን ዶላር እንደሚፈጅ ተነግሯል። በመጨረሻም የህንድ ሰሜናዊ ግዛት ኡትራ ፕራዴሽ ፖሊስ አግራ በተባለች ከተማ አቅራቢያ የነበረች አንዲትን ላም በማረድ ድርጊቱን በአንዳንድ ሙስሊሞች በማላከክ በሙስሊሞች ላይ አመጽ እንዲቀሰቀስ ሞክረዋል በሚል የተከሰሱ አራት ቀኝ አክራሪ የሂንዱ ቡድን አባላትን በቁጥጥር ስር መዋሉ ተነገረ። በህንዶች የከብት እርድ እንደተቀደሰ መስዋዕት ስለሚታሰብ ኡትራ ፕራዴሽን ጨምሮ በብዙዎቹ የህንድ ግዛቶች የተከለከለ ሲሆን እስከ 10 ዓመት እስራትና ወደ $6,000 ያህል ሊያስቀጣ እንደሚችል ተነግሯል። በአግራ ከተማ ከሚገኙ የፖሊስ ረዳቶች መካከል አንዱ የሆኑት ራኪሽ ኩማር ሲንግ እንደ አውሮፓ አቆጣጠር ሚያዝያ 8 ለፖሊሶች እንደተናገሩት የሂንዱ ቀኝ አክራሪ ቡድን መሪ የሆኑት አሂም እንደ አውሮፓ አቆጣጠር መጋቢት 34 ማለዳው ላይ አራት ሙስሊም ወንዶች አንዲት ላም ሲያርዱ መመልከታቸውን ለፖሊስ አስታውቀዋል። ቡድኑ ከዚህ አልፎ ሙስሊሞቹ አራጆች በሚል መሐመድ ሪዝዋንና 3 ልጆቻቸው በቁጥጥር ስር እንዲውሉ የሚጠይቅ የተቃውሞ ሰልፍ ማዘጋጀታቸው ተገልጿል። ፖሊስ በኡትራ ፕራዴሽ ወንጀል በሆነው የላም እርድ ህግ የተከሰሱትን ሪዝዋን እና 4 ልጆቻቸውን በቁጥጥር ስር አውሎ እንደነበር ገልጿል። ይሁን እንጂ ፖሊስ ባደረገው ምርመራ 4ቱ ሙስሊሞች በድርጊት እጃቸው እንደሌለበትና ይልቁንም የሂንዱ ቀኝ አክራሪው ቡድን የአሂም ቃል አቀባይ ሳንጄ ጃት የሴራው ጠንሳሽ መሆናቸውን አረጋግጫለሁ ብለዋል። እንደ አውሮፓ አቆጣጠር ሚያዝያ 8 ፖሊስ 4ቱ ሙስሊሞች ከወንጀሉ ነጻ መሆናቸውን ገልጾ ወንጀሉን ፈጽመዋል ያላቸውን የሂንዱ ተሟጋቾች በቁጥጥር ስር አውሏል። የፖሊስ ተወካዩ ለቴሌግራፍ ጋዜጣ ሳንጄ ጃት ዋነኛው የሴራው ጠንሳሽ ናቸው፣ ተከታዮቻቸውና ጓደኞቻቸው ላሚቱን ያረዱ ሲሆን ጂተንድራ ኳሽ የተባሉት ግለሰብ ደግሞ ሙሐመድ ሪዝዋንና ሌሎቹ ሙስሊሞች ላይ ክሱ እንዲመሰረት አድርገዋል በማለት ተናግረዋል። ከቅርብ ዓመታት ወዲህ ህንድ ውስጥ በሚከበረው የራም ናቫሚ በዓል ወቅት በሂንዱና ሙስሊሞች መካከል የሚያገረሸው ውጥረት የዘወትር ክስተት መሆኑን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 6 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com ወይም ደግሞ በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ትላንት በአማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴ አቅራቢያ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መሞታቸውን ከጥቃቱ የተረፉ የዓይን እማኞች ተናገሩ። ጥቃቱ በተፈጸመበት ስፍራ እንደነበሩ የተናገሩት አስተያየት ሰጪዎቹ በአሁኑ ወቅት ሕይወታቸውን ለማትረፍ ጫካ ውስጥ ተሸሽገው እንደሚገኙ ጠቅሰው እስከ ዛሬ እኩለ ቀን ድረስ ምንም አይነት መንግስታዊ አካል እንዳልደረሰላቸው ተናግረዋል። ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን አስተያየት ሰጪ ገልጸዋል። ለዚህም እንደ ማስረጃ ያቀረቡት ታጣቂ ቡድኑ በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም ያደርጋል በሚል ነው። ሆኖም የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ታጣቂዎቻቸው በጥቃቱ እጃቸው እንደሌለበት አስተባብለዋል። መስፍን አራጌ ተጨማሪ አለው።
ከደሴ ወደ ሸዋሮቢት በመጓዝ ላይ እንደነበሩ የገለጹ አንድ አስተያየት ሰጪ በኦሮሞ ብሔረሰብ ዞን ሰንበቴ ጀዋህ አካባቢ ትናንት ከምሽቱ 11 ሰዓት ገደማ ታጣቂዎች ተሽከርካሪዎችን አስቁመው ጥቃት እንዳደረሱባቸው ለአሜሪካ ድምጽ ተናግረዋል።
11 ሰዓት ከሸዋሮቢት ደሴ ሄደን ጠዋት ላይ ስንመለስ 11 ሰዓት አካባቢ ነው። መጀመሪያ ጎዳ ላይ ቁሙ አሉ። ወደ ሰንበቴ አካባቢ ነው፣ ያው መጠሪያው ሰንበቴ ነው፣ ጎዳ ይባላል። እና እዛ ቦታ ላይ ልክ ቁሙ ሲሉን አይ በቃ እኛም ቆሙ ብለን ያው ስልክም እንዲያው እባካችሁ ወይ ባላችሁበት ቁሙ እያለ ነበር። አንዳንድ ሰውዬ ደግሞ መከላከያ እየገባ ነው።
ማን ነው ቁሙ ያላችሁ?
ቤተሰብ ያው እናትና አባቶቻቸው ቁሙ እያሉ ነበር። መከላከያ እየገባ ነው እና ድባቡም አላመረንም እያሉ ነበር።
በቦታው ነበርኩ ያሉ አንድ የመኪና አሽከርካሪ በጥቃቱ ሰዎች መሞታቸውን ተናግረዋል። በጥቃቱ መኪና ውስጥ ከነበሩት በተጨማሪ በአካባቢው የነበሩ አርሶ አደሮችና ወደ ቤተሰብ የሚመለሱ የክልሉ ልዩ ኃይል አባላት እንደተገደሉም አስታውቀዋል።
ከአይሩፍ ላይ ብቻ 13 ሰው ሞቷል። አንድ ህጻን ብቻ ነው የተገኘችው። እኔ ያው ሶስተኛ መኪና ነበር አቅርጀን የሆነች ጎረቤት ለፊት የነበረች ነበረች። አረ አቁምና ዱብ ስለ ከእጅ ፍሬን ማሳኩም መኪናውም ወደኋላ ተሸራቶ ነበር። እኔ መኪና ላይ ያሉትም ሞተዋል፣ ተተኩሶባቸው እኔ መኪና ላይ ያሉትም ሞተዋል። የተወሰኑ ሁለት ሰው ብቻ የተረፈው እኔ መኪና ላይም።
እርሶ ጋር ስንት ይዘው ነበረ?
እኔ ጋር 9 ሰው ነበር እና ከፊትም ያለው መኪና ልዩ 12 ሰው የያዘ ነበረ። እሱን ረዳትም ሹፌርም ሹፌሩ በጣም ቆስሎ ደግሞ አሁን ይፋት በሚባለው በሸዋረቢት ሪፈራል ሆስፒታል እዛ የሚገኘው ይህን በርቀት እንዳየሁት አይተርፍም። እንደገና ከኔ ኋላ ያለው መኪና እሱም እንደዚሁ እስከ ረዳቱ 12 ሰው ሞቶበታል። እንደገና ጎዳ አካባቢ የሚባለው ያልኩ እዛ ቦታ ላይ 4 ልዩ ኃይል እነዚህ ሞተዋል። እንግዲህ
ልዩ ኃይሎቹ በምን ሁኔታ ሞቱ?
ልዩ ኃይሎቹ ለበዓል ወደ ቤተሰብ ሲሄዱ ሰብ ወደ ደሴ በኩል ሲሄዱ መታወቂያ በማየት እያወረዱ እየመረጡ የመግደል ስራ ነው የተሰራ።
ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን የገለጹት አስተያየት ሰጪ ለዚህም እንደ ማስረጃ ያቀረቡት በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም ያደርጋል በሚል ነው።
እዛ ቦታ ላይ ኦነግ ሸኔ ነበረ። ኦነግ ሸኔ ተኩስ አስቷል እና እዛም በኋላ ፈጫ የሚባለው ቦታ ላይ የውሃ ሊገባ 3 ኪሎ ሜትር 4 ኪሎ ሜትር ሲቀረው እዛ ቦታ ላይ ተኩስ አስቷል እና ወደ ጀውሃም አንዳንድ አማሮች አሉ እንዲያው ነፍሳችን እንዲያተርፉ ኦሮሞዎቹም ያውቁናል ብለን ወደዛ አካባቢ ወደፊት መገስገስ ጀመር። ከዛም በኋላ እዛ ቦታ ላይም ያው ኃይለኛ ተኩስ ነበረ። በቦታውም ውቅያ ምናምን የሚወቁ አርሶ አደሮች ነበሩ አማራዎች፣ እነሱም ተገለዋል። እንደገናም በድጋሚ ከፊት የነበረው አንድ አይሩፍ ነበረ። እኔ ሶስተኛ ነኝ እና ከኔ ፊት የነበረው አይሩፉ እዛ ጀውሃ ወንዝ የሚባለው አካባቢ ላይ ሹፌሩ አመጧል ረዳቱን ገለውት እና ከረዳቱ ባሻገር ደግሞ ሙሉ ተሳፋሪ ገለዋል። መኪናውም ተቃጥሏል።
ከአደጋው ቢተርፉም ጫካ ውስጥ ዛሬም ተደብቀው እንደሚገኙ አስተያየት ሰጪው ጠቁመዋል።
አሁን እዛው ጀውሃ በሚባለው አካባቢ ራቅ ብዬ ነው ያለሁት። ጫካ ውስጥ ተደብቀን እስካሁን ተመጣጠነ ኃይልም የለም፣ መንገዱም አልተከፈተም፣ አስከሬንም የተነሳው ነገር የለም።
ጉዳዩን ለመንግስታዊ አካል ለማሳወቅ ጥረት አድርጋችኋል?
ለከተማ አስተዳደሩም ለመደወል ሞክረን ነበረ። ምንም አቅም የለውም። መከላከያው እስካሁን ደግሞ ቦታው ላይ አልመጣም፣ አልደረሰልንም። አስከሬኑም ጋር የመጣ ኃይል የለም።
አስከሬኖችም በየቦታው ወድቀው ይታያሉ ብለዋል። ይህን ቃለ ምልልስ እስካደረግንበት ከቀኑ 6 ሰዓት ድረስ መንግስታዊ አካል እንዳልደረሰላቸውም ተናግረዋል። ተሳፋሪ ነበርኩ ያሉት ሌላው አስተያየት ሰጪ መንግስት እንዲታደጋቸው ጠይቀዋል።
እና አሁን ያለው ጫካ ነው፣ የመጣ ኃይልም የለ። አሁን አስከሬኑ ዝናብ ላይ እንዳለ ነው። መንገድ ተዘግቷል። መጀመሪያ አንቺም ክፍል ሄዶ መሳሪያ ይዞ እንዳያነሳ ተከልክሏል።
በጉዳዩ ላይ የኦሮሞ ብሔረሰብ ዞን አስተዳዳሪን የመንግስት ኮሚኒኬሽን ኃላፊንና የአስተዳደርና ጸጥታ መምሪያ ኃላፊውን ለማግኘት ያደረግነው ጥረት አልተሳካልንም። የክልሉን አመራሮችም ለማግኘት ጥረት እያደረግን ሲሆን እንደተሳካልን ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በሌላ በኩል የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ትላንት ማምሻውን ከደሴ ወደ ደብረ ብርሃን በመጓዝ ላይ እያሉ ጥቃት በተፈጸመባቸው የአማራ ልዩ ኃይል አባላትና ሰላማዊ ሰዎች ግድያ እጁ እንደሌለበት ገልጿል። የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ለአፋን ኦሮሞ ዝግጅት ባልደረባ ነሞ ዳንዲ በሸዋሮቢቱ ጥቃት የድርጅታቸው እጅ እንደሌለበት ገልጸው አስተባብለዋል።
ብዙውን ጊዜ በዚያ አካባቢ ግጭት ሲፈጠር ወይም እዚያ አካባቢ ያለው ጦር በአካባቢው በሚኖሩ የኦሮሞ ማህበረሰቦች ላይ ጥቃት ሲከፍትና ኦሮሞዎች ራሳቸውን ሲከላከሉ የኦሮሞ ነጻነት ሰራዊት ግድያውን እንደፈጸመ አድርገው መናገርን ይመርጣሉ። ሆኖም ውንጀላው እውነት እንዳልሆነ 100% ላረጋግጥልህ እፈልጋለሁ። እንደ ኦሮሞ ነጻነት ሰራዊት አቋም በሰላማዊ ዜጎች ላይ የሚደረገውን ማንኛውንም ግድያ አጥብቀን እንቃወማለን፣ ተገቢም አይደለም ብለን እናምናለን። እንደ ማንኛውም ሰው ቪዲዮውን በማህበራዊ ብዙሃን መገናኛ ተመልክተናል። ልዩ ኃይሎች በድንገት ሞቱ ወይስ በጦርነት የሚለውን የሚገልጥ ቪዲዮው የሚያሳየው ነገር ደግሞ የለም። ከሁለት ቀን በፊት እንደዚሁ በማህበራዊ ብዙሃን መገናኛ ሲዘዋወር የነበረ ፎቶ የሚያሳየው ልዩ ኃይሎች 3 ኦሮሞዎችን ራቁታቸውን ግንድ ላይ አስረው ሲገድሉ ይታያል። በዚያ አካባቢ በሚኖሩ ኦሮሞዎች ላይ እንደዚህ አይነት ነገር ስለሚፈጸም ራሳቸውን ለመከላከል ሲሉ የሚያካሂዱ ግጭቶች ይመስለኛል። በእኔ በኩል ከዚህ ውጪ የማውቀው ነገር የለም።
አድማጮች፣ በዚህ ጉዳይ ላይ ተጨማሪ ማብራሪያዎችንና መረጃዎችን የያዘ ዘገባ አካተን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በማይጸብሪ አዲስ መፈናቀል መኖሩን የተባበሩት መንግስታት ድርጅትና የተራድኦ ድርጅቶች ገለጹ። ባለፈው ጥቅምት የሰላም ስምምነት ቢፈረምም የአማራ ክልል ያሉ ኃይሎች በ10,000 የሚቆጠሩ የትግራይ ተወላጆችን በአጨቃጫቂ ቦታዎች እያፈናቀሉ ነው ሲል የአሶሲየትድ ፕሬስ ዜና ወኪል ዘግቧል። ዜና ወኪሉ መረጃውን ከተባበሩት መንግስታት ድርጅትና ከረዴት ድርጅቶች ሰራተኞች ማግኘቱን እንዲሁም የድርጅቶቹን የውስጥ ሰነዶች መመልከቱን በዘገባው ጠቁሟል። እንግድ ወልዴ ዝርዝሩን ያቀርበዋል።
አወዛጋቢዋ ማይጸብሪ በሰሜን ምዕራብ ትግራይና በአማራ ክልል ወሰን አቅራቢያ የምትገኝና በጦርነቱ ወቅት ተጻራሪ ኃይሎች በመፈራረቅ ሲቆጣጠሯት እንደነበር ያወሳው የአሶሴትድ ፕሬስ ዘገባ የአማራ ተወላጆች ቦታው የእነርሱ መሆኑን እንደሚናገሩ አመልክቷል። ከመጋቢት ወር ወዲህ 47,000 ነዋሪዎች ከማይጸብሪ ተፈናቅለው 55 ኪሎ ሜትር ርቀት ላይ ወደምትገኘው እንዳባጉና እንደሄዱ የሚያሳይ መረጃ ከተመድ ሰነዶች ላይ መመልከቱን የአሶሴትድ ፕሬስ ዜና ወኪል ገልጿል። በሌላ የረድኤት ድርጅት የተዘጋጀው ሪፖርት ደግሞ ነዋሪዎቹ ማይጸብሪ ለቀው የወጡት በመደበኛ የአማራ ኃይሎች በመዋከባቸው እንዲሁም በማንነታቸው ምክንያት በደረሰባቸው ዛቻ እንደሆነ አመልክቶ ኃይሎቹ ነዋሪዎቹን ከመኖሪያቸው አስወጥተዋል ሲል አክሏል። ተፈናቃዮቹ እንዳባጉና ከደረሱ ጀምሮ እርዳታ እንዳልተሰጣቸውና በዚህም ምክንያት ረሃብ ጠንቶባቸው እንደሚገኙ የረድኤት ድርጅቱ በሪፖርቱ ማስፈሩን የኤፒ ዘገባ ጠቁሟል። አሁን በእንዳባጉና የሚገኙት ተፈናቃዮች የተጠለሉት ከኤርትራ ለመጡ ስደተኞች በተሰራ ማዕከል ውስጥ መሆኑንና መጠለያው በጦርነቱ ወቅት ክፉኛ መጎዳቱን ሪፖርቱ አመልክቷል። በቅርቡ ወደ መጠለያው ተጉዞ የነበረ የረድኤት ሰራተኛ በስፍራው ሁኔታው በጣም መጥፎ ቢሆንም የተፈናቃዮቹ ቁጥር ግን በየቀኑ እየጨመረ እንደሆነ መናገሩን ዘገባው አስረድቷል። ጣራውና ቧንቧው ፈርሰዋል። መጸዳጃ ቤት የለም። የክፍሎቹ በሮችና መስኮቶች ተዘርፈዋል ወይም ፈርሰዋል። በቂ የውሃ አቅርቦትም የለም ሲል ስሙ እንዳይጠቀስ የፈለገ የረድኤት ሠራተኛ መናገሩን ዜና ወኪሉ በሪፖርቱ አመልክቷል። ከአማራ ባለሥልጣናት ወዲያውኑ አስተያየት ማግኘት አለመቻሉን ዘገባው አስፍሯል። ስሙ እንዳይጠቀስ የጠየቀ ሌላ ሁለተኛ የረድኤት ሠራተኛ በበኩሉ ከማይጸብሪ የተፈናቀሉት አብዛኞቹ ሰዎች ለሁለተኛ ጊዜ የተፈናቀሉ መሆናቸውን ጠቅሶ መጀመሪያም ምዕራብ ትግራይ በሚል ከተጠራው መኖሪያቸው መፈናቀላቸውን አውስቷል ሲል ሪፖርቱ አክሏል። በጦርነቱ መጀመሪያ ወቅት የአማራ ኃይሎች ምዕራብ ትግራይን ወደ አማራ ክልል መቀላቀላቸውን፣ ኃይሎቹም በመቶ ሺህ የሚቆጠሩ የትግራይ ተወላጆችን ከአካባቢው ካስወጡ በኋላ በአሜሪካው የውጭ ጉዳይ ሚኒስቴር በዘር ማጽዳት መወንጀላቸውን ሪፖርቱ አመልክቷል። በቅርቡ በተደረሰው የሰላም ስምምነት መሠረት ከሁለት ዓመት ክልከላ በኋላ የሰብአዊ እርዳታ ወደ ትግራይ ቢደርስም የአማራ ኃይሎች በማይጸብሪ አካባቢ የምግብ ስርጭቱን እያገዱ መሆኑንና የነዋሪዎች ግድያም እየተፈጸመ እንዳለ የረድኤት ሠራተኞች ሪፖርት ማድረጋቸውን የኤፒ ዘገባ አመልክቷል። ባለፈው ዳር አካባቢውን ለቀው መውጣቱን ይህም የትግራይ አማጽያንን ትረዳለህ በሚል የአማራ ኃይሎች ካስፈራሩት በኋላ እንደሆነ ተፈሪ ሙለይ የተባለ ነዋሪ መናገሩን ሪፖርቱ አመልክቷል። ተፈሪ አክሎም ባለፈው መጋቢት አቅራቢያው ወደምትገኘው ሃይዳ መንደር ተመልሶ እንደነበር፣ በዚያም የአማራ ሰራዊት ባህላዊ የወርቅ አንጣሪዎች ላይ ሲተኩሱ ማየቱን ተናግሯል ሲል የኤፒ ዘገባ አስፍሯል። የክልል ኃይሎች ወደ ፌዴራል ኃይሎችና መደበኛ ፖሊስ እንደሚካተቱ የኢትዮጵያ መንግስት ባለፈው ሳምንት ካስታወቀ በኋላ በአማራ ክልል ተቃውሞ መቀስቀሱን እንዲሁም በፌዴራል ሰራዊትና ትጥቅ መፍታቱን በሚቃወሙ የአማራ ክልል ኃይሎች መካከል ውጊያ መካሄዱን ሪፖርቱ አውስቷል። ውሳኔውን ተከትሎ በክልሉ የተቀሰቀሰው ተቃውሞ እና ግጭት በማይጸብሪ ያለውን መፈናቀል እንደሚያባብሰውና በአሁኑ ወቅት 150 የሚደርሱ ቤተሰቦች በየቀኑ እንደሚፈናቀሉ ሌላ የረድኤት ድርጅት መታዘቡን ኤፒ በዘገባው አመልክቷል።
و ወደ ተከታዩ ዘገባ ስናልፍ በደቡብ ክልል በከጉራጌ የክልልነትና ከመጠጥ ውሃ አገልግሎት ጥያቄ ጋር በተያዘ በተፈጠረው ሁከት እጃቸው አለበት በሚል በክልሉ ፖሊስ የታሰሩ ግለሰቦች የተፋጠነ ፍትህ እንዲሰጣቸው ጠበቃቸው ጠየቁ። እስካሁን 15 እስረኞች በዋስ መፈታታቸውን ከጠበቆቻቸው አንዱ ለአሜሪካ ድምጽ ተናግረዋል። ደንበኞቻቸው ተደጋጋሚ ጊዜ ቀጠሮ እየተፈቀደባቸው ያላግባብ ለእንግልት መዳረጋቸውን የጠቀሱት ጠበቃው በሂደቱ መጓተት ፖሊስንና አቃቤ ሕግን ወቅሰዋል። የክልሉ ፖሊስ ኮሚሽን አለማየሁ ማሞ በበኩላቸው ፖሊስ ምርመራውን በማጠናቀቅ ላይ መሆኑን ገልጸው በቅርቡ ክስ እንደሚመሰረትባቸው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በጉራጌ ዞን በተደረገው ተቃውሞ ተጠርጥረው ለታሰሩ 32 ሰዎች ከሌሎች 6 ጠበቆች ጋር ጥብቅና መቆማቸውን የገለጹት አቶ ደሳለኝ ጎሹ ትናንት በቡታጅራ ከተማ በዋለው ችሎት ከግማሽ በላይ የሚሆኑ ደንበኞቻቸው የዋስ መብታቸው ተከብሮ እንደተለቀቁ ገልጸዋል።
15 ሊወጡ ችለዋል። የተቀሩት ደግሞ በአራቱ ላይ ያው የ7 ቀን ጊዜ ቀጠሮ ተጠይቆባቸው በሂደት ላይ ይገኛሉ። ተቀጠሩት አቃቢ በዋስትናቸው ላይ ተቃውሞ ነበረ። የወንጀል ስነስርዓት ቁጥር 363 በመጥቀስ ሊፈቀድላቸው አይገባም፣ ተጨማሪ ጊዜ ቀጠሮ ይሰጠኝ ሲል በታልፏል። ስለዚህ ክስ መመስረቻ ጊዜ ይሰጥሃል፣ በ7 ቀን ጊዜ ውስጥ ክስህን መስርተ አቅርብ፣ ካላቀረብክ ያው በቀጣይ ብይን ይሰጥበታል ተብሎ ለ12 እንደተቀጠሩ ነው። ያው የቀሩት ተጠርጣሪዎች ላይ ማለት ነው።
የዋስ መብታቸው ተጠብቆ ከወጡት ውስጥ የመንግስት አመራር የነበሩና የተፎካካሪ ፓርቲ አባላት እንዳሉ ጠበቃው አቶ ደሳለኝ አመላክቷል።
አለማየሁ ገብረ መስቀል፣ ፍስሐ ዳምጠው ከወጡት ውስጥ ያሉ ናቸው፣ በአመራር ደረጃ ላይ ያሉት ናቸው። እንዳለ ገብረ መስቀል ሌሎችም አሉ። ያው 15 ናቸው። 15 የሚሆኑትን ያው ከተጠረጠሩበት እንትን ያው በዋስትና እንዲወጡ ተፈቅዶላቸው ወጥተዋል። የ40 ሺህ ብር፣ የ30 ሺህ ብር፣ የ50 ሺህ ብር አብድላ አዚዝ የሚባል ወጥተዋል።
ይሁን እንጂ ደንበኞቻችን ተደጋጋሚ የጊዜ ቀጠሮ እየተፈቀደባቸው አላግባብ የተንገላቱ ነው ያሉት ጠበቃው የሂደቱን መጓተት አማረዋል።
ተጨማሪ ጊዜ ቀጠሮ የሚጠይቁባቸው ምክንያቶች በተደጋጋሚ ጊዜ ያው የሰው ምስክሮች ቃል ሰምተን አልጨረስንም፣ በወቅቱ በተፈጠረው ረብሻ ጉዳት የደረሰባቸው ንብረት የንብረት ግምት ተጠቅሶ አልቀረበም። እነዚህ ነገሮች አጣርተን እንደገና ደግሞ ይሄ የመረጃ ልውውጥ የተደረገባቸው ስልኮች ከኢንሳ ጋር ደህንነት ከመረጃ ደህንነት ጋር ተያይዞ የምናጣራቸው ነገሮች አሉ በሚል ያው በተደጋጋሚ ጊዜ በዚህ በተሰጣቸው ጊዜ አጣርተው መጨረስ የሚችሉበት ጊዜ ነበረ። አሁን ከአንድ ወር በላይ ለ3-4 ጊዜ ያህል ጊዜ ቀጠሮ ተጠይቆባቸው ያው ተደጋጋሚ ጊዜ ቀጠሮ ሊጠየቅባቸው አይገባም። አንድ ተጠርጥሮ የተያዘ ሰው የዋስትና መብቱ ሊከበርለት ይገባል።
የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ጉዳያቸው እየታየ የሚለቀቁና አዲስ የሚያዙ መኖራቸውን ጠቁመው በአሁኑ ወቅት ከ30-40 የሚደርሱ ተጠርጣሪዎች በፖሊስ ተይዘው መታሰራቸውና ጉዳያቸውም በሕግ አግባብ በመታየት ላይ እንዳለ በስልክ ለአሜሪካ ድምፅ አስረድተዋል።
እነዚህ ሰዎች በአግባቡ በህጋዊ መልክ የኢትዮጵያ ሕግ በሚፈቅደው መልክ በፍርድ ቤት ጊዜ ቀጠሮ ተጠይቆ በአግባብ ሌላ መፍት አለን የሚሉ አካላት ሁሉ ተከራክረው መፍታቸው ተጠብቆ በአግባብ ምርመራ ይጠራ ያለበት ሁኔታ ነው ያለው። ይህም ምርመራም የምናጣራበት ሂደትም በጣም ገለልተኛ እንዲሆን ተፈልጎ የፌዴራል ምርመራ ቡድንም ጭምር ተቀላቅሎ የክልሉ ፖሊስ መርማሪዎች፣ አቃቢ ህጎች፣ በዚሁም የፌዴራል መርማሪዎች ጭምር በጋራ ሂደቱን እየመሩ ያሉበት ሁኔታ ነው ያለው።
ተጠርጣሪዎቹ የታሰሩባቸውን የክስ ጭብጦች ጠበቃ አቶ ደሳለኝ ጎሹ ለአሜሪካ ድምፅ አትተዋል።
ጉራጌ ዞን ውስጥ የውሃ ችግር አለ በሚል ሰላማዊ ሰልፍ ተወጥቶ ነበረ የካቲት 8 ላይ። በሱ ላይ በሚዲያ በተለያየ ነገር ያው ህዝቡ ለአመፅ እንዲነሳሳ አድርጋችኋል፣ የተለያየ ፓምፕሌቶች እንትን በማለት የስልክ ልውጥ በማድረግ አነሳስታችኋል በሚል ነው አነሳስታችሁ ህገ መንግስትና ህገ መንግስታዊ ስርዓቱ ለመናድ እንቅስቃሴ ተደርጓል የሚል ነው። ያው ለምርመራ ምክንያት እንጠይቁባቸው ማለት ነው።
በጉራጌ ዞን በተለይም በወልቂጤ ከተማ ከክልል አደረጃጀት ጥያቄና ከከተማው የመጠጥ ውሃ እጥረት ጋር በተያያዘ ሰላማዊ ሰልፍ የወጡ ነዋሪዎች ከፖሊስ ጋር በመጋጨታቸው የሰዎች ሞትና የንብረት ውድመት አስከትሎ እንደነበር መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በሶማሌላንድ በተቀሰቀሰ ግጭት ምክንያት ተፈናቅለው ወደ ኢትዮጵያ ለገቡ ሶማሊያን ስደተኞች በሶማሌ ክልል አዲስ የመጠለያ ማዕከል መዘጋጀቱን የስደተኞችና ከስደት ተመላሾች አገልግሎት አስታወቀ። በሶማሌ ክልል በቡክ ወረዳ ሚርቃን በተባለ አካባቢ ለማዕከልነት በተለየው በ60 ሄክታር መሬት ላይ የድንኳንና ከሌሎችም ቁሳቁሶች የስደተኞች መጠለያዎች እየተገነቡ እንደሆነና እስካሁን ድረስ 2500 ስደተኞች ወደ አዲሱ ጣቢያ መጓጓዛቸውን የተቋሙ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።
ከሁለት ወራት በፊት በሶማሊላንድ በተቀሰቀሰው ግጭት ምክንያት ላስአኖድ ከተባለችው አጨቃጫቂ ከተማ ተሰደው ወደ ኢትዮጵያ መግባት የጀመሩት ሶማሊያውያን በአሁኑ ወቅት ብዛታቸው 100,000 መድረሱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ገልጿል። የተቋሙ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ለስደተኞቹ የመጠለያ ማዕከል ለማዘጋጀት ከሶማሊ ክልል መንግስትና ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር የዳሰሳ ጥናት ሲደረግ መቆየቱን አውስተው አሁን የመጠለያ ማዕከሉ መዘጋጀቱንና ስደተኞቹን ከነበሩበት ጊዜያዊ ማረፊያ ወደዚሁ ማዕከል ማጓጓዝ እንደተጀመረ ተናግረዋል።
የመጀመሪያ ደረጃ ምዝገባው ከ91,000 ባለፈ ሳይት ማቋቋም አስፈላጊ በመሆኑ ሶማሌ ክልል ቡክ ወረዳ ምርቃን የሚባል ቦታ ላይ 60 ሄክታር አካባቢ የሳይት ምስረታ ተጀምረዋል። ስለዚህ እነዚህን ጥገኝነት ጠያቂዎች ከያሉበት ማዕከል አሁን ወደ ሳይቱ ማጓጓዝ ተጀምረዋል። የሳይት ግንባታው ያው በሂደት የሚከናወን በመሆኑ አሁን የመጀመሪያው የድንኳን መጠለያዎችና የሽግግር መጠለያዎች የምንላቸው እየተገነቡ ነው። ወደ 2500 የሚጠጉ እስከ ትናንት ድረስ ወደ ሳይቱ እንዲገቡ ተደርጓል። በዋናነት አብዛኞቹ ወደ ሳይት ይገባሉ። ነገር ግን ሳይት ውስጥ ሳይገቡ የሚቀሩ ጥገኝነት ጠያቂዎች፣ ወደፊት እውቅና የሚያገኙ ስደተኞች ባሉበት ድጋፍ የሚደረግበትን አሰራር ለጊዜው እንግዲህ እያመቻቸን ነው። በቀጣይ በስፋት የምንቀጥልበት ነው የሚሆነው። አሁን ያለው እዚህ ላይ ነው።
ስደተኞቹ ወደ አዲሱ የመጠለያ ማዕከል መዛወር መጀመራቸው እንደ ውሃ፣ ምግብና መጠለያ ያሉ መሰረታዊ አቅርቦቶችን ለማሟላት እንደሚያስችል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ባወጣው መግለጫ አስታውቋል። አዲሱ የመጠለያ ማዕከል ስደተኞቹ የሚያገኙአቸውን እንደ ትምህርት፣ የመጠጥ ውሃና ሕክምና ያሉ መሰረታዊ አቅርቦቶችንና አገልግሎቶችን ከአካባቢው ማህበረሰብ ጋር ለመጠቀም እንደሚያስችላቸው አመልክቷል። ይህ ይሆን ዘንድም የአካባቢውን ማህበረሰብ አቅም መገንባት እንደሚሻ አቶ በአካል ንጉሴ አሳስበዋል።
አብዛኞቹን አገልግሎቶች ከማህበረሰቡ ጋር እንዲጋሩ ነው የሚደረገው። ለምሳሌ የትምህርት፣ የጤናና መሰል ፋሲሊቲዎችን፣ መሰል ተቋማትን በጋራ እንዲጠቀሙ ይደረጋል። ምንድን ነው የሚሆነው? ከተቀባይ ማህበረሰቡ በተጨማሪ ስደተኛው በእነዚህ ተቋማት ሲገለገል አቅም ማሳደግ ይጠይቃል። ትምህርት ቤቶቹን፣ ጤና ጣቢያዎቹን፣ የጤና ተቋማቱን ካፓሲቴት በማድረግ በኢኩፕመንትም፣ በሌሎች አቅሞችም፣ በመድኃኒትም፣ በሌሎች ግብዓቶችም በመደገፍ ሁለቱም ማህበረሰብ የተሻለ አገልግሎት እንዲያገኝ ተጨማሪ ሪሶርስ ይፈልጋል።
የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR የስደተኞቹንና የአካባቢውን ነዋሪዎች ኑሮ ለማሻሻል እንዲቻል አሁን ያለውን የአገልግሎት ክፍተት ለመለየት ከአካባቢው ባለስልጣናትና መሪዎች ጋር በትብብር እንደሚሰራ አስታውቋል። በመጠለያ ማዕከሉ አቅራቢያ የምትገኘውን ከተማ የአገልግሎቶች መስጫ ተቋማት እንደሚያጠናክርም ኮሚሽኑ ገልጿል። ከህብረተሰቡ ጋር ተቀላቅለው መኖር ለሚፈልጉ ስደተኞችም ልዩ ድጋፍ ይደረግላቸዋል ብለዋል። አቶ በአካል በበኩላቸው ስደተኞቹን ለመርዳት እየቀረበ ያለው ድጋፍ በቂ ስላልሆነ እስካሁን ድረስ እርዳታ ማግኘት የቻሉት የተወሰኑቱ ብቻ መሆናቸውን ያመለክታሉ።
ወደ መጠለያ ሳይቱ ከመግባታቸውም ጋር ተያይዞ ከዚያም ቀደም ብሎ ለጥገኝነት ጠያቂዎቹ የአንድ ወር ምግብ ወደ 57,000 ከ57,000 ለሚያልፉ ሲከፋፈል ቆይቷል። ሆኖም ግን ለእነዚህ ሰዎች እየተደረገ ያለው ድጋፍ የሚጠበቀውን ያክል ወይም በሚጠበቀው ስታንዳርድ ደረጃ ያለ አይደለም። ይሄ አጠቃላይ ካለው የዓለም አቀፉ ማህበረሰብ ድጋፍ እንዲሁም በዓለም አቀፍ ደረጃ ካለው የፈንድ አቅርቦት ጋር ተያይዞ ባሉ ክፍተቶች የሚፈጠር ነው። አሁን ያለው የሪሶርስ ጋፕ በጣም ዩጅ ነው፣ በጣም አሳሳቢ ነው። እንግዲህ UNHCR ያለውን የሚያስፈልገውን በጀት አቅርቧል። እስካሁን ድረስ በተወሰነ ደረጃ ፕሮሚሲንግ የሆኑ ነገሮች አሉ፣ ግን እንደው ድጋፎቹ ፎር ሹር ሴኪውር ተደርገዋል ወይም በእርግጠኝነት ተገኝተዋል ማለት ያስቸግራል። በሂደት የምናየው ሆኖ እንግዲህ በቀጣይ UNHCR ያለውን የፈንድ ፍላጎት አቅርበዋል። የተለያዩ አጋር አካላትን ጋር በመሆን ጥያቄዎች ቀርበዋል። የእሱን ምላሽ እንጠብቃለን።
ባለፈው ወር UNHCR እና የሰብአዊ ተራድኦ አጋሮቹ እነዚህን ስደተኞችና ያስጠለላቸውን ማህበረሰብ ለመርዳት $116 ሚሊዮን እንደሚያስፈልግ አስታውቀው ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ለሁለተኛው አጋማሽ የያዝናቸው ቅንብሮች ደግሞ በመጪው እሁድ የሚከበረውን የትንሣኤን በዓል ምክንያት በማድረግ በኢትዮጵያ የተለያዩ አካባቢዎች ያለው የበዓል ድባብ ምን ይመስላል የሚለውን የሚያስቃኙ ናቸው ናቸው። በቅድሚያ አዲስ አበባ። በአዲስ አበባ ከተማ ለበዓል ግብይቶች ላይ እጅግ ከፍተኛ የዋጋ ጭማሪ መታየቱን አስተያየታቸውን ለአሜሪካ ድምጽ የሰጡ ሸማቾች ገለጹ። የበዓል ግብይት እየተካሄደባቸው በሚገኙ የከተማዋ ልዩ ልዩ አካባቢዎች ተዘዋውረን ያነጋገርናቸው አስተያየት ሰጪዎች የግብአቶች ዋጋ በከፍተኛ መጠን መናሩን ገልጸዋል። ነጋዴዎች በበኩላቸው ከጸጥታ ችግሮች ጋር በተያያዘ የሚስተዋሉ የመንገድ መዘጋቶች በግብአቶቹ አቅርቦት ላይ ያስከተሉት እጥረት የዋጋ ንረቱ አንዱ መንስኤ ነው ይላሉ። የኑሮ ውድነት እየተባባሰ መሆኑን የገለጹ አስተያየት ሰጪዎች መንግስት ዘላቂ መፍትሄ በሚያስገኙ አማራጮች ላይ እንዲሰራ ጠይቀዋል። ኬኔዲ አባተ።
በአዲስ አበባ ከተማ ተዘዋውረን በቃኝናቸው የተለያዩ የገበያ ስፍራዎች የበዓል ግብይቶች በመካሄድ ላይ ናቸው። የከተማዋ ነዋሪዎችም ለፋሲካ በዓል የሚፈልጓቸውን ግብአቶች በመሸመት ላይ ይገኛሉ። ይሁን እንጂ የዋጋው ጉዳይ የማይቀመስ እንደሆነ ነው አስተያየት ሰጪዎች የሚገልጹት። ወይዘሮ አና መስፍን በመሪ ገበያ አግኝተን ካናገርናቸው ሸማቾች መካከል ናቸው።
የዋጋው እንትን አንደኛ እንደሚታወቀው በሀገራችን ላይ ለየት ባለ መልኩ ሁሉም ነገር ጭማሪ አለ። ከጭማሪው በተጨማሪ ደግሞ ሰውም የገቢ ምንጭ የለውም። ያን ያህል ደፍሮም ተከራክሮም እንትን ለማለት እንኳ የገቢ ምንጭ የሌለበት እንትን ሁኔታ ነው ያለው እና ምክንያቱም ሁሉ ነገር በቃ ሽንኩርት ታይቶ በማይታወቅ እንትን ጨምሮ ነው ያለው። ሁሉ ነገር በጣም ተጋኗል። ዶሮ 1250 ነው ያለው። ቀደም ባለው ጊዜ 600 700 እንደዛ ነው የገዛ ነው። ሽንኩርት 50 ብር ይላሉ። ሌላ ደግሞ የእንትን ለአመት በዓል የሚሆኑ ነገሮች እንደዛ ጨምረዋል። ከበፊቱ ከነበረው እንትን ገበያ የጨመረበት ሁኔታ ነው ያለው። ይህ ጭማሪ ዘንድሮ ገና ዘንድሮ አይደለም የጨመረው፣ በፊትም ነው እየጨመረ ሄዶ አሁን እዚህ ላይ ደርሷል።
ወይዘሮ ማርታ ሽመልስም እንዲሁ እንደ ሽንኩርትና ዶሮ ያሉ አቅርቦቶች ዋጋ መናሩን ትገልጻለች።
በፊት 35 ብር 30 ብር የነበረ ሽንኩርት ነው አሁን 70 ብር 60 ብር እና እስከ 50 ብር ድረስም አለ። እንደ ሽንኩርቱ ይለያያል። የዶሮ ዋጋም ያው እንደ ዶሮ ሳይዝ አላቸው። የአበሻ የፈረንጅ የሚባል አለ፣ ዲቃላ የሚባለውም አለ። እንደዛ ዋጋቸው ይለያያል ማለት ነው። የዋጋ ንረት እውነት ለመናገር ለህብረተሰቡ በጣም ከብዷል።
የሽንኩርትና ሌሎች አትክልቶች ነጋዴ የሆነው መንገሻ ባሳዝን ከጸጥታ ችግሮች ጋር በተያያዘ የሚስተዋሉ የመንገድ መዘጋቶች የፈጠሩት የአቅርቦት እጥረት አሁን ላለው የዋጋ ንረት አንዱ ምክንያት እንደሆነ ተናግሯል።
ስራችን አትክልት ነው። አትክልት ተወደደብን፣ መንገድ ይዘጋብናል። መንግስትም ቢሆን ከየት አመጣችሁ ሳይሆን ለምን ታስወድዳላችሁ ነው የሚለን። እኛ ደግሞ ገበሬው እዛ እቃ እየተበላሸ ነው፣ መንገድ ላይ መንገድ እየተዘጋ እቃ ማግኘት አልቻለም። እዚህ ጋር ሾልከውም ተሾልከው የሚመጡ እቃዎች ውድ ናቸው፣ እንዴት አድርገን እንሽጠው? ከስተምርም እዚህ ጋር አስወደዳችሁብን፣ ጨመራችሁብን ይለናል። እኛን መንገዱ ካልተከፈተ ምንም ሊቀንስልን አልቻለም። ቲማቲም 20 ብር፣ ሽንኩርት 50 ብር እየተሸጠ ነው። በአንድ ብር በሁለት ብር ጥቅም ነው እየሰራን ያለ ነው። እሱም ደግሞ አያዋጣም። የቤት ኪራይ እንኳን መቻል አልቻለም።
የበግ ገበያም ምልከታ ካደረግንባቸው ስፍራዎች መካከል ሲሆን በሸመታ ላይ ያገኘናቸው አስተያየት ሰጪዎች ዋጋው ከዚህ ከዚህ ቀደም ከነበረው ሁሉ የተጋነነ ነው ይላሉ።
ቢኒያም ይልማ አባላለሁ። እኔ ገዛሁት በግ ያው ትንሽ መካከለኛ ሆኑ እንትኖች ናቸው፣ ግን 15,000 ምናምን አካባቢ እንደዛ ዛይራ ናቸው። ትልቅ የሚባለው ሲጠሩ እስከ 25,000 30,000 ምናምን ድረስ ይጠራሉ። ከዚህ በፊት ከነበረው የገበያ አንጻር ከ30 እስከ 40% ጭማሪ አለ። ከሌላው ጊዜ በጣም የተጋነነ ነው። በጣም ውድ ነው። ትንሽ ከፍ ያለ ዋጋ ነው ከምንጊዜውም በላይ።
አቶ ልማን ይባላለሁ። በጉ ሁሉ ነገር ጨምሯል አልኩ። ከሌላ ጊዜ ብዙ ልዩነት አለ። ከሽንኩርትን ጀምሮ ያው ሁሉ ነገር የናረ ነው እንጂ ወደዛት ያለ ነገር የለም።
ለበግ ዋጋ መናርም ነጋዴዎች የመንገድ መዘጋትን በምክንያትነት ያቀርባሉ።
ዋሲሁን አስፋው እባላለሁ። ያው ነጋዴ ነኝ። እንደምታዩት ያው የገበያው ድባቡ በጣም ደስ የሚል ነው፣ አሪፍ ነው። ፍየልም ሆነ በግ ያው ከትንሽ እስከ ትልቅ አለ። አጋጣሚ አሁን ትንሽ በመንገዱ ምናምን አስቸጋሪነት ትንሽ በሱ ምክንያት ከወደዛም ገበሬዎቹ በዚህ ምክንያት ትንሽ መንገድ ዝግ ነው ምናምን በሚል ምክንያት ትንሽ ያስወድዳሉ እንጂ ሌላው በጣም አሪፍ ነው።
እንደ ጤፍ ባሉ ሌሎች ምርቶች ላይም ከፍተኛ የዋጋ ጭማሪ መኖሩን የሚናገሩት አስተያየት ሰጪዎች በአጠቃላይ የኑሮ ውድነቱ ማህበረሰቡን በመፈተን ላይ መሆኑን ይገልጻሉ።
የኑሮ ውድነቱ በጣም የሚያስፈራ ነው የሆነው በሀገራችን ላይ። የጤፍ ዋጋ አለ አይተን በማናውቀው መልኩ ነው ጤፍ እየተሸጠ እየተሸመጠ ያለው። በአንድ ጊዜ አንድ ሰሞን ላይ ምን እንደሆነ በማይታወቅ እንትን 8,000 ገባ፣ 9,000 ገባ፣ ከዛም በላይ ሄዷል። አሁን ሰዎች ገበያ ሄደው ወፍጮ ቤት ሄደው አንድ ኪሎ ስንዴ ገዝቶ የሚያስፈጫለ ባለቤቱን ይዞ ሄዶ 2 ኪሎ 3 ኪሎ የሚያስፈጩ ሰዎች አሉ። ሌላም ሰው አሁን እንደዚህ ያለው መስሎ የምታየው ሰው በሙሉ በየቤት ውስጥ ድክም ያለ ነው፣ በቃ በኢኮኖሚ ማለት ነው። እና ወደፊት እንደውም በጣም መንግስት እዚህ ላይ ትኩረት አድርጎ ካልሰራበት በጣም አስጊ ነው፣ አስፈሪ ነው። አሁን ለምሳሌ እኔ ትናንት ሱፐር ማርኬት አካባቢ ቃል ገዛ ገብቼ ነበረ። በሩ ላይ በጣም ጥሩ ሰዎች፣ በጣም የለበሱ ሰዎች፣ አግዘኝ እርዱን የሚሉ ብዙ ሰዎች አጋጥመውኛል። እና ወደፊት ምን ሊሆን እንደሆነ የሚያሰጋና የሚያስፈራ ሁኔታ ነው ያለው። እና ከምንም በላይ መሰረታዊ የሆነ ነገር ነው ምግብ። በአሁን ሰዓት ትኩረት እየተደረገ ያለው በሌላ እንትን በፖለቲካል በሆኑ ነገሮች፣ ፖለቲካዊ ጉዳዮች ላይ ነው ትኩረት እየተደረገ ያለው። ኢኮኖሚያችን ግን በጣም እንትን ከማለቱ የተነሳ ነው እንግዲህ ሰዎች እንደዚህ ወደ ጎዳና እየወጡ ያሉበት ሁኔታ ያጋጠመኝ እና እዚህ ላይ ቢሰራበት ጥሩ ነው ባይ ነው።
ያው የዋጋው ንረት እኮ በየጊዜው የሚነገር ጉዳይ ነው። ፍርኖ ዱቄት እንኳን 60 ብር 65 ብር የነበረው በአንዴ ነው 80 ብር ምናምን የደረሰው። መንግስት አምጥቷል የሚባል ነገር አለ በሸማቾች ምናምን፣ ጤፍም ቢሆን ማለት ነው። እሱ ደግሞ ያው ነው አሁን አሸክመ ስትሄድ ወፍጮ ቤት የለ እዛ አካባቢ ላይ ምናምን እና አሸካሚ ከፍለህ ወስደህ አስፈጥረህ ነው የምታስፈጨው። ያ ስታደርገው ያው ዋጋውን ነው የሚያመጣው እና እንደ ልብ አይገኝም። እሱም አሁን ነው ለበዓል የመጣው በጣም ወረፋ ነው በጣም ቢዚ ነው ምናምን ነገር እና ዱቄትም የሚመጣው ያው ጥቁር ነው ምናምን ነገር ይባላል። ብዙም ልዩነት የዋጋ ስለሌለው ሰው ያው በነጋዴ ነው እየተበዘበዘ ያለው ሱቅ ላይ ማለት ነው። ምንም እንጃ ገቢ ያለው ሰውን በጣም እየከበደው ነው። ምንም የሌለው ደግሞ አለ 1,000 ብር 2,000 ብር በወር ጠብቆ እሱም የሌለው ጎመን ተርትሮ ምናምን 5-6 ልጆች የሚያስተዳድሩ ስላሉ ለእነሱ እጅግ በጣም ከባድ ነው። ያው ከእግዚአብሔር ካልሆነ በስተቀር በሰው የሚስተካከልም አይደለም። እኔ እግዚአብሔር ይመስገን ሰራተኛ ነኝ፣ ስራ አለኝ ምናምን ነገር፣ ባለቤቴም እንደዛው። ግን ከሞላ ጎደል እንደ ማንኛውም ኢትዮጵያዊ ህብረተሰብ እቸግራለሁ ብዙ ነገሮችን ለማግኘት። ምንም ብትሰራ ምንም ደሞዝተኛ ብትሆን ኑሮ ስለከበደ ዛሬ የገዛኸውን ነገ ስትሄድ እጥፍ ነው ጨምሮ የምታገኘው። ያ ማለት ደግሞ ደሞዝ መንግስትም በየጊዜው አይጨምርም፣ የግል ድርጅቶችም እንደዛው ስለሆነ ተጠቃሚ በጣም ይቸገራል። ሰውም ኢንተርቪው ይደረጋል፣ ይጠየቃል፣ ሰውም ይናገራል ምናምን። ግን ምንም መፍትሄ የለም። ህዝቡም ከመናገርም የተቆጠበበት ምክንያት ዛሬ ተናግረ አንተ ነገ መፍትሄ ካልተገኘ አለመናገሩን ነው እንደ አማራጭ የምትወስደው። እና ለዛ ነው ሰውም መናገር ነው እንጂ ምንም የተደላደለ ነገር ኖሮለት ተመችቶት ምናምን ነገር አይደለም።
ከዋጋ ንረት አንጻር ያለው ነገር በጣም ለብዙ ህብረተሰብ ክፍል በጣም ፈታኝ ነው፣ አስቸጋሪ ነው። አሁን ያለው ነገር ከባድ ነው ለመግለጽም፣ በጣም ከባድ ነው። ከሌላው ጊዜ በጣም የተለየ ነው። መንግስት በዚህ ጉዳይ ላይ በደንብ ትኩረት ሰጥቶ በይበልጥ ይሄ ከታች አነስተኛ ገቢ ያለው ህብረተሰብ ላይ ብዙ መስራት ያለበት ይመስለኛል። በጣም ከባድ ነው።
የአዲስ አበባ ከተማ አስተዳደር ከበዓሉ ጋር በተያያዘ የሚኖረውን የገበያ ክፍተት ለመሙላት በሸማች ማህበራት በኩል ምርቶችን ለማህበረሰቡ በማቅረብ ላይ መሆኑን በተደጋጋሚ ገልጿል። ይሁን እንጂ ይህ አማራጭ ተደራሽነቱ አነስተኛ ከመሆኑ ጋር በተያያዘ ብዙ ለውጥ እንዳላመጣ የሚገልጹት አስተያየት ሰጪዎች መንግስት ዘላቂ መፍትሄ ላይ ትኩረት እንዲያደርግ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሰባ ወጣ ብለን ደግሞ የምናቀናው ወደ ሐዋሳ ይሆናል። የበዓል ገበያ እንደተወደደባቸው የሐዋሳ ከተማ ሸማቾችም እንዲሁ ተናግረዋል። የአሜሪካ ድምጽ ያነጋገራቸው ነጋዴዎችና ሸማቾች በበዓል ሸመታው ለሚታየው የዋጋ መወደድ በደቡብ ክልልና በሌሎችም የኢትዮጵያ አካባቢዎች ለተከታታይ ዓመታት ያጋጠመውን ድርቅ፣ የመኖ እጥረትንና የጸጥታ ችግሮችን በመንስኤነት ጠቅሰዋል። የሐዋሳው ዘጋቢያችን ጆናታን ዘብዲዮስ ተጨማሪ አለው።
በሐዋሳ ከተማ ቱላ ክፍለ ከተማ በሚገኘው የእርድ ከብት ገበያ ውስጥ ያነጋገርናቸው አቶ ደስታ ወልደም ካለፈው ጊዜ ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የዋጋ ጭማሪ ስለሚኖሩ ተናግሯል።
ሁሉም ላይ ጭማሪ ያለው ኤግዛምፕል፣ አሁን አነስተኛ የሚባለው እስከ 50 ሺህ ድረስ ነው ያለው። ከ50 እስከ 100 ሺህ እስከ 100 በላይም አለ። ከዚህ አንጻር ከአንድ በሬ ካለፈው ጾም ጀምሮ ከ10 ሺህ እስከ 20 ሺህ ጭማሪ አለው በአንድ በሬ ላይ ማለት ነው።
ለረጅም ዓመታት በከብት ንግድ ላይ ተሰማርተው መቆየታቸውን የሚናገሩት አቶ ጥሩኔ ደመቀ ከሁለት ወራት በፊት ከነበረው ጋር በማነጻጸር በበዓል ገበያው ከፍተኛ የዋጋ ጭማሪ መታየቱን አመላክቷል። ይህም የከብት መኖ መወደድ ያስከተለው እንደሆነም አቶ ጥሩኔ አስረድቷል።
ገበያውን ከብት በአይን እይታ እንደሚታየው ያው የገባበት ሁኔታ ነው ያለው። በዓሉ ምክንያት አድርጎ የዋጋን ሁኔታ በተመለከተ ያው የዋጋ ጭማሪ በከፍተኛ ሁኔታ የሚታይበት አይነት ነው ያለው። ለዚህም ደግሞ ምክንያት አለው። ምክንያቱ ምንድነው? ከመኖ ጋር ተያይዞ ከመኖ ውድነቱ ጋር ተያይዞ አሁን የከብት ዋጋ በጣም ጭማሪ ያሳየበት ሁኔታ ነው ያለው። ከበፊቱ ከቅበላ በፊት የነበረው የዋጋ ሁኔታና አሁን ያለው በጣም ልዩነት አለው። አነስተኛ ከብት ከ10 ሺህ እስከ 15 ሺህ፣ ከፍተኛ ከብት ከ15 እስከ 30 ሺህ ጭማሪ የሚያሳይበት ሁኔታ ነው ያለው። ከመጠነኛ ከብት አሁን እስከ 150፣ 130፣ 120 እንደዛ ነው ያለው። መለስተኛ 70 ሺህ፣ አነስተኛ የሚባለው 50 ሺህ ብር ነው። እስከ 50 ሺህ ብር ነው የተሸጠ ያለው። እንግዲህ ያው ተጠቃሚውም ያው ወቅቱንም ስለሚያውቀው ከወቅቱ ጋር በተመሳሰለ ሁኔታ ለቅርጫ ከብት እየገዛ ያለበት ሁኔታ ነው ያለውና ይህንን ይመስላል።
አቶ መንግስቱ ማሞ የተባሉ ሌላ አስተያየት ሰጪ በበኩላቸው ለተከታታይ ዓመታት ካጋጠመው ድርቅና ማቆሚያ ከሌለው የዋጋ ጭማሪ አኳያ የበዓል ግብይቱን መወደድ የስጋታቸው ያህል የሚጋነን እንዳልሆነ ተናግሯል።
እኛ ፈርተናል። ፊት አመት በዓሉ ስመጣ አንድ ፍየል እስከ 20 ሺህ ብር ይደርሳል ብለን ነበር። አሁን ቆንጆ ነው፣ እስከ 10 ሺህ ብር ቆንጆ ፍየል ይገዛል። ደረጃ አለው፣ 6 አለ፣ 7 አለ፣ 8 አለ፣ በደረጃው እስከ 12 አለ።
አምርቶ አርብቶና አድልቦ ለገበያ ከሚያወጣው አርሶ አደር እጅ በቀጥታ ሲገዛና ከገበያው ሲሸመት የዋጋ መጠን የተለያየ እንደሆነ የሚያስረዳሉ።
ጠዋት ገዝቻለሁ። ጠዋት እኔ ጠዋት የገዛው ከብት ለና ነው በ10,500 ብር የገዛሁት። እዚህ አሁን 16-17 ይላል።
ፍየሎችን ከስዳማ ክልል ሻመና ወረዳም ወደ ሐዋሳ ከተማ ያመጣ የሚሸጠው የፍየል ነጋዴ ወጣት አዲሱ ቸሩ የመሸጫ ዋጋ ዝርዝር ተናግሯል።
ትልቅ ፍየል 17-18 ቤት የ26ም አለ እኮ በደረጃ አለ። አሁን 15-12 በደረጃ አለ። 7000ም አለ 8000ም አለ በደረጃ ነው በሁኔታ።
የእርድ ከብትን ጨምሮ የፍየልና የበግ አቅርቦት ችግር አለመኖሩን አስተያየታቸውን የሰጡት አቶ ሙልጌታ ጋሻው ተናግሯል።
ጥሩ የተሻለ ከብቶች የተሻለ ነገር እያየን ነው። በፊት ካለን ግምት አንጻር ያው ድርቁ ከምኑ አንጻር እንደዚህ አይነት ሁኔታ እናያለን ብለን አልገመትንም። ግን አሁን የምናየው ነገር ደግሞ ያው የተሻሉ ከብቶች እንዳሉ በብዛት እንደመጡ ስላየን ያው ተጠቃሚውም ለመግዛት ነው የሚፈልገው፣ ሻጩም ደግሞ እንደዚሁ ለመሸጥ በሚፈልግበት ሁኔታ ላይ አሁን የገበያ ከኢኮኖሚያው አንጻር መውረድ ሻጩና የገዢው የገበያ ሁኔታ አልተመጣጠንም። ምክንያቱም ገዢውም ቢሆን መጠነኛ የኢኮኖሚ ችግር አለበት። የሚፈለገውን 15-14 ሺህ የሚባለው ነገር መግዛት የሚችልበት ሁኔታ አይደለም።
ወይዘሮ ትዝታ ግርማ በበኩላቸው የዋጋ ውድነት መኖሩን ሲያስረዱ በኪሎ 45 ብር እየተሸጠ የሚገኘውን ቀይ ሽንኩርት በማሳያነት ይጠቅሳሉ።
እኔም አይለም ግን ሽንኩርትም ውድ ነው፣ ነጭ ሽንኩርትም ውድ ነው፣ ዶሮም ውድ ነው። አቅማችንን አክል ሸምተን እየገባን ሽንኩርት እኔ በ45 ብር ሂሳብ ነው የገዛው ቀይ ሽንኩርት። ዶሮስ 700 ብር መለስተኛ፣ ነጭ ሽንኩርት 200 ብር የገዛሁት፣ ቅቤ 750፣ እንቁላል 13 ብር የገዛሁት።
ወይዘሮ አስተር ገላን መጠነኛ ያሏትን ዶሮ በ750 ብር መግዛታቸውን ተናግረው የገበያ ሁኔታ በተለይም በአነስተኛ ገቢ ለሚተዳደሩ የማህበረሰብ ክፍሎች ከባድ እንደሆነም ተናግሯል።
ዶሮ በጣም ተወዷል፣ በጣም ውድ ነው። አሁን ይሄ 750 ነው የገዛ ነው እና ውድ ነው። ይሄንን 500 ብር 600 ብር እንደዛ ነው። አሁን በጣም ተወዷል። ሺህ ብር 500 ምናምን ይላሉ፣ 300 ይላሉ። ትንሽ ከዚህ ከፍ ያለውን እንቁላል 13 12 ሽንኩርት ደግሞ 40ና 35 ብር ተሽጧል ማለት ነው።
የሐዋሳ ከተማ ሸማቾችና ነጋዴዎች ለበዓል ግብይቱ የዋጋ መጨመር በመንስኤነት የሚጠቅሱት በደቡብ ክልልና በሌሎችም የኢትዮጵያ አካባቢዎች ለተከታታይ ዓመታት ያጋጠመውን ድርቅ፣ የከብቶች መኖና የጸጥታ ችግሮችን ነው። በዓል ነውና እንዲህ ሁኔታው ለማክበር ዝግጅት አድርገናል የሚሉትና በበዓል ገበያው ላይ ያነጋገርናቸው አቶ ሳሙኤል ቡርሳሞም ተወዷል ያሏቸውን ምርቶች በዝርዝር ጠቅሰዋል።
አሁን የተወደደ ነገር ቅቤ ተወዷል። ያው እንቁላልም እንደምታየው ተወዷል። ዶሮ በፊት 5-4 የነበረው አሁን ግርማሹ እስከ 1200 ሺህ ብር እስከ 800 ብር እንደዛ እየተገዛ ነው ሰው። ጤፍ በጣም ታውቃለህ፣ ያው ጤፍ ጉዳይ ታውቃለህ፣ ሽንኩርት ታውቃለህ። ይሄ ሁሉ ችሎ ነው ሰዎች ሊገዛ የነበረው።
በሐዋሳ ከተማ የሚገኙ ታላላቅ የከብትና የሸቀጣሸቀጥ ገበያዎችን ተዘዋውሬ በቃኘሁበት ወቅት በልዩ ልዩ የምርት አይነቶች ላይ ከፍተኛ የዋጋ ጭማሪ ስለመታየቱ ከሸማቾቹ ምሬት ተረድቻለሁ። ዳሩ ግን በዓል ነውና የማይሸጥ የማይለወጥ ነገር የለም። ከዱላ እስከ ገመድ፣ ከጉዝጓዝ ሳር እስከ ስጋ መጥበሻ፣ ከጥቦት እስከ ፍሪዳ፣ ከቅቤ እስከ ዶሮ፣ ከኮርማ እስከ ሰንጋ። መልካም አውደ ዓመት። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከሐዋሳ ደግሞ ወደ ትግራይ ክልል ነው የምናቀናው። በትግራይ ክልል መቀለ ከተማ የትንሣኤ በዓል የእርድ እንስሳት ገበያ ካለፈው የልደት በዓል ወቅት ዋጋ ጋር ሲነጻጸር በእጥፍ መጨመሩን ሸማቾችና ነጋዴዎች ገልጸዋል። በመቀለ ከተማ የዛሬውን የስቅለት በዓል አከባበርና የመጪውን የትንሣኤ በዓል ግብይት ሁኔታ አስመልክቶ ሙልጌታ ጽብሃ ተከታዩን ዘገባ ልኳል።
መምህር ጽሩይ መዝገበ በመቀለ ጌቴሰማኒ ማርያም ቤተ ክርስቲያን ሰባኪ ወንጌል ናቸው። ኢየሱስ ክርስቶስ ለሰው ልጆች ቤዛ ለመሆን በተሰቀለበት ዕለትና ትንሣኤው በተበሰረበት ወቅት ከሁሉም በላይ የተሰበከው ሰላም መሆኑን ሰባኪ ወንጌሉ አውስተዋል። በዛሬው ዕለት ምዕመናን በሁሉም አብያተ ክርስቲያናት ስቅለተ ክርስቶስን አብዝቶ በመጸለይና አብዝቶ በመስገድ እየዘከሩ መዋላቸው የጠቀሱት መምህሩ በትግራይ የተገኘው ሰላም መጠበቅ እንደሚገባ አሳስበዋል።
ስቅለት ወይም ዕለተ ዓርብ ስናስብ ሰላም የሰፈነበት ገብረ ሰላም በመስቀሉ ለዘበ በሰማይ ወለዘበ በምድር በሰማይና በምድር ያለው በመስቀሉ ሰላም አደረገን ነው። ስለዚህ ሰላም የሰላም ምንጭ የሰላም መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ሰላም በምን ነው የመጣም? በመከራ በመስቀል ነው ማለት ነው። ስለዚህ እኛም በብዙ መከራ የተገኘ ሰላም አጥብቀን መያዝ አለብን ማለት ነው። አጥብቀን ከለያዝ ነው ሰላም እንደገና ሊጠፋ ይችላል ማለት ነው። ሃይማኖት አባቶች በሃይማኖታቸው፣ መንግስትም በመንግስቱ፣ ህዝብ እንደ ህዝብ ሰላም አጥብቆ መያዝ አለበት ማለት ነው። ሰላም ካለ ልማት አለ፣ ሰላም ካለ ብልጽግና አለ፣ ሰላም ካለ አንድነት አለ ማለት። ሰላም ከሌለ ግን እንኳንና ሰው በዓለም ውስጥ ያለ በዓለም ዙሪያ ያለ ፍጥረትም ይጎዳል። በዚች ባጋጠመችን በተፈጠረው የጦርነት እንትን ሰው ብቻ አይደለም እኮ እየተሰቃየ የነበረው እንስሳም ጭምር እጽዋትም ጭምር ጠቅላላ ፍጥረት እኮ ነው የተሰቃየው። ስለዚህ የሰላም ትርጉም ትልቅ ነው።
ስለ ህዝብ ሰላምና ስለ ሀገር አንድነት መስበክ ከሁሉም በላይ የሃይማኖት መሪዎች ትኩረት ሊሆን ይገባል ብለዋል መምህር ጽሩይ።
መዝሙረኛው ዳዊት እንደዚህ ይላል፣ ፍስሳ ለሰላም ወዴግና ሰላምን እሻት ፈልጋት እና ተከተላት ይላል። ስለዚህ ሰላም መጀመሪያ ትፈልጋታለህ፣ ካገኛት ከተላታለህ ማለት ነው። ምክንያቱም ለምን በደግማ እንዳትጠፋና እንደገና ስፋን ለመፈለግ ሌላ መስዋዕት እንዳትከፍል ማለት ነው። ስለዚህ ሰላም መጀመሪያ መፈለግ አለብን። ስለዚህ አግኝተናታል መያዝ አለብን። መያዝ ብቻ አይደለም መከተል አለብን። ሰላማን ተከትለን መሄድ አለብን ማለት ስለዚህ ለአባቶችም የሰላም ጥቅምና የሰላም ዋጋ ተረድተው መያዝ አለባቸው። ለሰላም መስበክ አለባቸው። ለሰላም ሲሉ ራሳቸው እንኳን መስዋዕት ሆነው ሌላው ሰላም እንዲሆን እስከዛ መድረስ አለባቸው። ምክንያቱም እረኛ ለራስ መስዋዕት ሆነው በጎቹ ካዳነ እሱ ነው የእረኛ ትርጉም ማለት ነው።
በመቀለ ከተማ የበጎችና የፍየሎች ግብይት በሚካሄድበት ስፍራ ያገኘሁት የእርድ እንስሳት ነጋዴው አቶ ኻልአዩ ግደይ የበጎችና የፍየሎች ዋጋ ካለፈው የገና በዓል ጋር ሲነጻጸር በእጥፍ ጭማሪ እንደሚታይበት አመልክቷል።
አው ከነበረ ከገና ጨምሯል። በጉና ፍየል ያው አንተ ማሳይ ነው። በጣም ትልቅ የተባለ እስከ 15 እስከ 16 የደረሰ ነው። መካከለኛ እስከ 12 ከሱ በታች ደግሞ እስከ 8 እስከ 7 ማለት
ሰዎች ገዢዎች አሉ።
ያው አንዳንድ አለ ብዙ አይደለም ግን አሉ። ያው ዋጋው ስለተጨመረ ምን ያደርጋስ ባለፈ 8 7 5 ነበር። በአሁን ግን ግማሽ ዋጋ ነው የጨመረው። ሚረከበኛ ከነገዴ ነው። ነገዴ ሲመጣ ብዙ ይንገላታል፣ ወረሳል፣ ብራምጣ ይላል። አንድ ለአንድ መኪና 50 ሺህ ይከፍላል። ከዛ በዛ ስለሆነ በመንገድ ችግር ነው እዛ የደረሰ ላይ ማለት ከመንገድ ቢከፈት ማርካሽ ነው።
በዚያው ገበያ በግ ለመግዛት ዋጋ እየጠየቁ ያገኘኋቸው 50 ለቃ በርህ ኃይሉ በጡረታ ገቢ እንደሚተዳደሩ ጠቅሰው ዋጋው ከአቅማቸው ጋር እንደማይመጣጠን ገልጸዋል።
ከቤተክርስቲያን መሄዳችን ለማየት ብለን መጥተናል። ነገር ግን ውድ ነው ያለው። ግማሹ እስከ 20 የሚያዙት አለ። 20 ሺ በግና ሙኩት በጣም ውድ ነው። ምንም አይነት አይለከፍም። በአጠቃላይ ውድ ነው ያለው። ውድ ነው፣ ከአቅማችን በላይ ነው። እንደ ጡረተኛ እኛ ከልጆቻችን እየታገዝ ነው እንጂ ምንም አይነት የለውም። ለመግዛትን እንኳንስ ለማየት አቅም የለን። በአጠቃላይ
በእርድ ከብቶች ገበያ ያገኘሁት ሌላው ነጋዴ አማኑኤል ጸጋይ በበኩሉም ከፍ ያሉት ከብቶች እስከ ብር 130 ሺ፣ መካከለኞቹ እስከ ብር 60 ሺ፣ አነስተኞቹ ደግሞ እስከ ብር 30 ሺ እየተሸጡ ናቸው ብሏል።
እስከ ሞት 20 ሞት 30 የተሸጠ ነው ትልቅ የሚባል ማለት ነው።
ለምንድን ነው እንደዚህ እንዲወደድ ያደረገ?
በቃ ጊዜው ነው ነው። ደግሞ የከፍት ቀላቢ ደግሞ የለም እዚህ መቀሌ። ድሮ ቀላቢ ነበር፣ ቀለብ ነበር። አሁን ቀለብ የለም፣ ምንም ቀለብ የለም። የእርሻ አትኩሮት የሚያይ ነገር ስለሌለ ቀላቢው በጣም ውድ ነው። ለአንድ ኩንታል ከሶስት ሺህ እስከ አምስት ሺህ ነው ትገዛው ያለ ፍሩሽካ ምናምን ማለት ነው።
የዶሮ ዋጋ ከፍ ያሉትን እስከ ብር 2000፣ መካከለኞቹ ብር 1200፣ አነስተኞቹ ደግሞ ብር 700 ሲሸጡ የዶሮ እንቁላል ደግሞ በብር 15 እየተሸጡ እንዳለ በቀዳማዊ ወያነ ገበያ ያገኘኋቸው ነጋዴዎች ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
ዝግጅታችንን ከማጠናቀቃችን በፊት አንድ ተንቀሳቃሽ የመጸዳጃ ቤቶችን በተለያየ መንገድ እያስተዋወቀ ያለ ወጣት እናስተዋውቃችኋለን። በአዲስ አበባ ውስጥ በተለያዩ ስፍራዎች በሚንቀሳቀሰው የመጸዳጃ ቤት ትኩረትን የሳበው ወጣት ያዕቆብ ፈረደ ይባላል። ሀብታሙ ስዩም ያነጋገረው።
ይህ ነገር ያው እንግዲህ ሁለት ምክንያት አለኝ። ምክንያቶቼ ደግሞ ያው ማለት አንደኛ ሹፌር ሁኜ ተጠረ በምሰራበት ታይም እየነዳህን ባለ ጊዜ ሽንት ይመጣህና ያ ሽንት ታይላንድ ላይ የመሽናት ባህሪ ያለ ብዙ ጊዜ ከሹፌሮች የሚታይ ባህሪ ነው። ይሄ ነገር በእኛ ሀገር ማለት ነው። እና ያ ሽንት የሽናውት ሀይላንድ ላይ ያደረኩት ሽንት አውጥቼ አስፋልት ላይ ወርውሬው ይሄዳለሁ ማለት ነው። ላይክ እንደኔ ሌላ ሰዎችም ይሄ ምግባር እንደሚያደርጉት ገባኝና ይሄ ነገር ተወርውሮ አስፋልት ላይ ወደቀ ማለት ጀስት ሌላ መኪና በሚያልፍበት ሰዓት የረግጠውና ሰው ይብን እግረኛ ሊረጥ ይችላል፣ አካባቢ ይበክላል። ከዛ በኋላ የሰዎችን ጤና ይበክላል፣ ለጉንፋን ለአስም ይዳረጋል። የከተማዋን ለምሳሌ የአካባቢን ንጽህና ያጓደላል ማለት ነው። እና አንደኛ ምክንያት ይሄ ነው። ፕላስ ደግሞ ሰዎችን በምንራርበት ጊዜ ለምሳሌ ኩላሊት በሽተኛ ሊሆን ይችላል አንድ ሰው ሽንት ወዲያው ያጣድፈዋል። እና ሽንት ቤት መጠቀሚያ የሚያጣበት አካባቢ ሊሆን ይችላል፣ መሀል አስፋልት ላይ ሊሆን ይችላል፣ እና ዋና አስፋልት መንገድ የከተማዋ መንገድ ሊሆን ይችላል። እዚህ አካባቢ እንደዚህ አይነት ተንቀሳቃሽ ነገር ቢኖር ያ ሰው አይጨናነቅም በሰዓቱ። ቢያንስ ከዛ የባሰ በሽታ ለባሰ ስሜትና ህመም ሊዳረግ አይችልም ብዬ ስላሰብኩኝ፣ ፕላስ ደግሞ ጤነኛ ሆኖም ደግሞ ኩላሊት በሽታ የሚመጣበት መንገድ አንዱ ሊሆን ስለሚችል ሽንት መቋጠር ለኢንፌክሽን ስለሚዳርግ ይህ ነገር ደግሞ እንደዚህ አይነት ነገር እኮ እንደዚህ ባደርግ ይሄ ነገር ሊቀረፍ ይችላል፣ የሰው ጤና መጠበቅ ይቻላል፣ የአካባቢ ንጽህና መጠበቅ ይቻላል ብዬ አሰብኩኝና በእነዚህ ምክንያቶች ነው ይሄ ነገር ያው ከሀሳብ ወደ ተግባር የቀየሩት ማለት ነው። እንደ ሶስተኛ ደግሞ ለራሴ እንጀራ ፈጥሬያለሁ ማለት ነው። የራሴ ስራ ፉል ታይሚን ሰጥቼ ስራ እየሰራ ገቢ አግኝቼ ያው ራሴ በራሴ ማስተዳደርበት መንገድ ሊሆን ይችላል። ዛሬ ቻሌንጅ ባረገኝም ነገ ግን ሊከፍለኝ ይችላል ብዬ ወስኜ ያው ወደ ስራ ጆይን አድርጌያለሁ ማለት ነው።
ያዕቆብ እንግዲህ ያልተለመደ ስራ ነው ይሄ አሁን አንተ የጀመርከው። ከሰዎች ያገኘኸው ምላሽ ምን ይመስላል? የሚሰጡህ አስተያየት ምን አይነት ነው?
አዎ ሰዎች እንግዲህ ያው መልካም እንዳለ ሁላ ክፉም ይኖራል መቼም እና ሞር ለዚህ ስራ ሰው የሚሰጠኝ አስተያየት እጅግ በጣም መልካም ነው። ይህን ሳይጠቀሙ እንደተጠቀሙ አድርገው ፕላስ ደግሞ ለሌለው እንደተከፈለ አድርጎ በእኔ ስም ይጠቀም ብለው ከፍለው የሚሄዱ ሰዎች አሉ ለምሳሌ እና ብዙ ሰው አፕሼት ነው የሚያደርገው። በዛ ልክ ደግሞ ሰው እንዴት ስራ ጠፍቶ ወይ ይሄ ነገር የምትሰራው እንዴት ምን ማለት ነው አታታፍርም ይሄ ነገር ብታስ ቢሉት ምን አለበት አረ እፈር የሚሉ ደግሞ አሉ። የሚተቹም ብዙ ሰዎች አሉ፣ የሚያፌዙም አሉ። ሞር ግን አብዛኛው ግን 80% ያክላል ብዬ ማስበው ህዝብ ግን ያው አፕሼት እያደረገ ድጋፍ እየሰጠኝ እያጠነከረኝ እና ጥሩ ነው እያለ እያበረታታ የሚያልፍ ሰው ነው ያለው እና ይህን ይመስላል የሰዎችን አመለካከት።
ብዙ ሰዎች በማህበራዊ መገናኛዎች ላይ ስላንተ ጥረት ሲነጋገሩ አይቻለሁ። ይህን ጥረትህን ወደ ሌላ የማሳደግ እቅድ አለ ሆይ? በቀጣይ ዘመናት ምን አይነት ነገር ልታደርግ ትፈልጋለህ?
መልካም እንግዲህ ማለት ይሄ ሀሳብ መቼም ማንም ሰው ከትንሽ ከዜሮ ነው የሚነሳው እና ዜሮ ብለን ነው አንድ ሁለት የምንለው። ስለዚህ እኔም ከዜሮ ነው የተነሳሁት እና
ከያዕቆብ ጋር የነበረንን ሙሉ ቆይታ በዌብሳይታችን ላይ ታገኛላችሁ። ዝግጅቶቻችንን በዚሁ አጠናቀቅን። በዛሬው ዕለት የስቅለትን በዓል የምታከ